ወደ ዕብራውያን ምዕራፍ 10 የሙሴ ሕግ ወደፊት ለሚመጣው መልካም ነገር ምሳሌ ነበር እንጂ እውነተኛ መልክ አልነበረውም። ስለዚህ በየዓመቱ ዘወትር የሚሰውትን መሥዋዕቶች ይዘው ወደ እግዚአብሔር የሚቀርቡትን ሰዎች ፍጹሞች ሊያደርጋቸው ከቶ አይችልም። ሕግ ፍጹሞች ሊያደርጋቸው ቢችልም አኖሮ እነርሱ መሥዋዕትን ማቅረብ በተዉ ነበር። ምክንያቱም ለአምልኮ የሚቀርቡ ሰዎች በማያዳግም ሁኔታ ከኃጢአት ስለነጹ ኃጢአት እንደሌለባቸው በሕሊናቸው ይታወቃቸዋል። እነዚያ መሥዋዕቶች ግን በየዓመቱ ኃጢአትን የሚያስታውሱባቸው ናቸው። ምክንያቱም የኮርማዎችና የፍየሎች ደም ኃጢአትን ለማስወገድ አይችልም። ስለዚህ ክርስቶስ ወደ ዓለም በመጣ ጊዜ እንዲህ አለ፣ መሥዋዕትና አበባን አልፈለክም፣ ሰውነትን ግን አዘጋጀህልኝ። በሚቃጠል መሥዋዕትና ስለ ኃጢአት ስርየት በሚሰዋ መሥዋዕት አልተደሰትክም። በዚያን ጊዜ አምላኬ ሆይ በመጽሐፍ ስለ እኔ እንደ ተጻፈ ፈቃድህን ለመፈጸም መጥቻለሁ አልሁ። በመጀመሪያ እነዚያን በሕጉ መሠረት የሚቀርቡትን መሥዋዕትና መባን፣ የሚቃጠለውን መሥዋዕትና ስለ ኃጢአት ስርየት የሚሰዋውን መሥዋዕት አልፈለክም፣ በእነርሱም አልተደሰትክም አለ። ቀጥሎም እነሆ ፈቃድህን ለመፈጸም መጥቻለሁ አለ። በዚህ ሁኔታ ሁለተኛውን አይነት መሥዋዕት በቦታው ለመተካት የመጀመሪያውን አይነት መሥዋዕት ሽሯል። በዚህም ፈቃድ በሚለው ቃል መሠረት ኢየሱስ ክርስቶስ በሥጋ በማያዳግም ሁኔታ መሥዋዕት ሆኖ በመቅረቡ ምክንያት ተቀድሰናል። እያንዳንዱ ካህን ኀጢአትን ማስወገድ የማይችሉትን እነዚያኑ መሥዋዕቶች ዘወትር እያቀረበ በየቀኑ ቆሞ ያገለግላል። ክርስቶስ ግን ለዘላለም የሆነውን አንዱን መሥዋዕት ካቀረበ በኋላ በእግዚአብሔር አብ ቀኝ ተቀምጧል። ከእንግዲህ ወዲህ ጠላቶቹ በሥልጣኑ ሥር እስኪሆኑ ድረስ ይጠባበቃል። ምክንያቱም እንደዚህ የተቀደሱትን በአንዱ መሥዋዕት አማካይነት ለዘላለም ፍጹሞች ስለሚያደርጋቸው ነው። መንፈስ ቅዱስም በዚህ ነገር ይመሰክርልናል። በመጀመሪያ ከእነዚያ ቀኖች በኋላ ከእነርሱ ጋር የምገባው ኪዳን ይህ ነው ይላል ጌታ፣ ሕጌን በልባቸው አኖራለሁ፣ በአእምሮአቸውም እጽፈዋለሁ። ቀጥሎም ኀጢአታቸውንና ክፉ ሥራቸውን ከእንግዲህ ወዲህ አላስታውስባቸውም ይላል። ስለዚህ ኀጢአት ሁሉ ከተደመሰሰ በኋላ ስለ ኀጢአት ስርየት የሚቀርብ መሥዋዕት ከእንግዲህ ወዲህ አይኖርም። እንግዲህ ወንድሞቼ ሆይ በኢየሱስ ደም አማካይነት ወደ ቅድስተ ቅዱሳን ለመግባት የሚያስችለንን መተማመኛ አግኝተናል። የምንገባውም በመጋረጃው ማለትም በሰውነቱ አማካይነት በከፈተልን በአዲሱና ዘላለማዊ በሆነው መንገድ ነው። በእግዚአብሔር ቤት ላይ ሥልጣን ያለው ትልቅ ካህን አለን። ስለዚህ ከክፉ ሕሊና እንድንነጻ ልባችንን ተረይተን ሰውነታችንንም በንጹሕ ውሃ ታጥበን ቅልብና እውነተኛ እምነት ይዘን ወደ እግዚአብሔር እንቅረብ። የተስፋን ቃል የሰጠን ታማኝ ስለሆነ አሁን አምነን የምንመሰክረውን ተስፋ ሳናወላውል አጥብቀን እንያዝ። በፍቅርና በመልካም ሥራ ነቅተን እንድንኖር አንዱ ሌላውን ያሳስበው። ዘወትር እየተገናኘን እርስ በርሳችን እንበረታታ እንጂ አንዳንዶች ማድረግ እንደለመዱት መሰብሰባችንን አንተው። ይልቁንም የጌታ መምጫ ቀን መቃረቡን እያስታወሳችሁ ይህን ነገር በይበልጥ አድርጉ። እውነትን ካወቅን በኋላ ሆነ ብለን ኀጢአት ብንሠራ ከእንግዲህ ወዲህ ስለ ኀጢአት የሚቀርብ ምንም መሥዋዕት አይኖረንም። አሁን የሚቀረው ግን ወደፊት የሚሆነው አስፈሪ ፍርድና ተቃዋሚዎችን የሚያቃጥል አስፈሪ እሳት ነው። የሙሴን ሕግ የጣሰ ሁለት ወይም ሦስት ሰዎች ከመሰከሩበት ያለ ምሕረት በሞት ይቀጣል። ታዲያ የእግዚአብሔርን ልጅ የናቀ፣ የተቀደሰበትን የኪዳን ደም ያረከሰ፣ የጸጋን መንፈስ የሰደበ እንዴት ያለ የባሰ ቅጣት የሚገባው ይመስላችኋል? ምክንያቱም በቀል የኔ ነው፣ እኔ ብድራትን እከፍላለሁ ያለው ማን መሆኑን እናውቃለን። እንዲሁም እግዚአብሔር በሕዝቡ ላይ ይፈርዳል ይላል። ስለዚህ በሕያው እግዚአብሔር እጅ መውደቅ እጅግ የሚያስፈራ ነው። ብርሃን ከበራላችሁ በኋላ ብዙ መከራ ተቀብላችሁ የታገሳችሁባቸውን እነዚያን የቀድሞዎቹን ቀኖች አስታውሱ። አንዳንድ ጊዜ በሰው ፊት ተሰድባችኋል፣ ተንገላታችኋል። አንዳንድ ጊዜም ይህን አይነት ስቃይ ከደረሰባቸው ሰዎች ጋር በመተባበር አብራችሁ መከራ ተቀብላችኋል። እናንተ የተሻለና ለዘወትር የሚኖር ሀብት በሰማይ እንዳላችሁ በማወቃችሁ ለእስረኞች ራራችሁላቸው፣ ንብረታችሁም ሲወሰድባችሁ ታግሳችሁ ሁኔታውን በደስታ ተቀበላችሁ። እንግዲህ ታላቅ ሽልማት የምታገኙበትን መተማመኛችሁን አትጣሉት። የእግዚአብሔርን ፈቃድ ፈጽማችሁ እግዚአብሔር ሊሰጣችሁ ቃል የገባላችሁን ነገር ለማግኘት መጽናት ያስፈልጋችኋል። ምክንያቱም እንዲህ ተብሎ ተጽፏል፣ መምጣት የሚገባው ከጥቂት ጊዜ በኋላ ይመጣል አይዘገይምም። ጻድቅ ሰው ግን በእምነት ሕይወትን ያገኛል። ወደ ኋላው ቢያፈገፍግ ግን ነፍሴ በእርሱ አትደሰትም። እኛ ግን አምነው ከሚድኑት ወገን ነን እንጂ ወደ ኋላ አፈግፍገው ከሚጠፉት ሰዎች ወገን አይደለንም።